የዜና መጽሔት
ወደ መጀመሪያው ዘገባችን ስናልፍ በኦሮሚያ ክልል አርሲ ዞን ጥቃት በተፈጸመባቸው ወረዳዎች መንግስት አፋጣኝ የጸጥታ ማስከበር እርምጃዎችን በመውሰድ ዘላቂ መረጋጋት እንዲያመጣ ተጠይቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የተመራ የቤተክርስቲያኒቱ ልዑካን ቡድን ከሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የሥራ ኃላፊዎች ጋር መወያየቱን ስዩም ጌቱ ከአዲስ አበባ ዘግቧል።
ባሳለፍነው እሁድና ሰኞ ግንቦት 23 እና 24 ቀን 2018 ዓ.ም ተመረጠ ባርሲ ዞን አሰኮ ወረዳ ለተከታታይ ሁለት ቀናት ታጣቂዎች ያደረሱትን ጥቃት ተከትለው ከሀብት ቀያቸው የተፈናቀሉ ዜጎች ዘላቂ ሰላማቸውን የሚያረጋግጥላቸው መፍትሄ ከመንግስት እንደምሹ ገልጸዋል። ዛሬ በርካታ ዜጎች ከተጠለሉበት በወረዳው ከሚገኙ እርጫ ቀበሌ አስተያየታቸውን ለዶቼቬሌ የሰጡ ተፈናቃይ እንዳሉት ከትናንት በስተያ የመንግስት ጸጥታ አካላት ወደ ስፍራው ገብተው አካባቢውን ለማረጋጋት ባደረጉት ጥረት ባለፈው ሰኞ በደረሰው ከፍተኛ የታጣቂዎች ጥቃት ተገድለው እስካሁን ያልተቀበረን አስከሬን ትናንት መቅበራቸውን ገልጸዋል።
መከላከያ ከትናንት ወዲያ ገብተው ነበረ። አሁን ጉድጓድ ያለችንም እህል በእነሱ ሳቢያ እየጫነን ነው። ደግሞ ነ ተቀይረው ሌላ መጡ። ያው ትናንትናም ልጁን አምጥተን ቀበርን። በአምስተኛው ቀን የጠፋው ልጅ
አስከሬኑን ከየት አገኛችሁት?
ያው እንደዚህ ሜዳ ላይ ነው። ያው በቃ በእንትን በሸራ ጠርዘን ያው የክርስቲያን ወጉን ያገኝ ብለን አመተን ሬቻ ቅዱስ ሚካኤል ቀበርን። ከሬ ደስቴ ነው የሚባለው። ሰኞ ቀን የተገደለው በ24
9 ሲቪሎችና 2 የመንግስት ጸጥታ ኃይሎች በዳለታ ጫፋ ቀበሌ በእሁድና ሰኞ ጥቃት መገደላቸውን በአስተያየታቸው የሚያረጋግጡት አስተያየት ሰጪው የግጭቱ ሰለባ አሁን ላይ በርካታ ዜጎች በሱንተ ቅድስት ማርያምና እሬቻ ቅዱስ ሚካኤል ቤተክርስቲያን እንደተጠለሉም ናቸው ብለዋል።
ሁሉም በየጉራቱ በየዘመዱ ገባ እንጂ ሱንተ ቅድስት ማርያም፣ እሬቻ ቅዱስ ሚካኤል፣ ቦግዶ፣ አሰቆ ያው ሰው በዘመዱ የሚገባበት ያጣ ወደዚያ እየተበተነ ነው። ልክ ዳለታ ጫፋ እንደተመጣ ጣጥየም ተመጣ እዛ ወደ ካራ ፈኒሳ ወደ ባቲ ምናምን እያለ ወደዛው ቀጠሉና ያው ህዝቡን ብትን ብሎ ከዛ ወጣ።
እንደ አስተያየት ሰጪ ተጎጂዎቹ በሁለት ቀናት የታጣቂዎች ጥቃት ቢያንስ ከ200 በላይ አባወራዎች ሀብት ቀያቸው ወድሞባቸው ተፈናቅለዋል። ከትናንት በስቲያ ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት አካባቢው ላይ የተከሰተውን የጸጥታ መደፍረስ በማረጋጋት ውድመቶችን በመገንባት ተፈናቃዮችን በአጠረ ጊዜ ወደ ቀያቸው ለመመለስ ጥረት ይደረጋል ብለዋል። ተፈናቃዮቹ እንደሚሉት ግን ግጭቱ የፈጠረው ቁሳዊና የስነ አእምሮ ጉዳት ከባድ በመሆኑ ይህ ቀላል እንደማይሆን ይገልጻሉ።
ቤት ተቃጥሎ አልቋል። እንዴት አድርገን እንመለሳ? መመለስ አይደለም እንዴት ያው ብንመለስ ራሱ አስቀምጡንማ። ሰው ተመልሶ ወደዛ ተስፋ ይኖረውም። ቤተክርስቲያን ተቃጥሏል፣ ቤት ተቃጥሏል፣ ከብቶች ሄደዋል፣ ፍየሎች ሄደዋል፣ ዶሮች ሄደዋል። አንድ ንብረት ውስጥ ልብስ አልቀረም። የተቀመጠ አንድ ነገር የለም። ቤቱ ባዶ ነው። ከባዶም አንጻር ተቃጠለ ቤት እንዳለ። እኛ ከዛም በጠለታ ወደዚህ መጥተው እሬቻን ባልጠፋች ብለን ነው እራሳችንና ስጋታችን።
መጥቶ እናንተን ያወያየ መንግስት አካል አለ?
ለዛሬ ስብሰባ ነበረ ብለው ነበረ። ስብሰባው ቀርቶ ለነገ ሆኗል። በል ሁሉ ነገር ተበላሽቶ ጠፍቷል። ንብረት የለም፣ ይበላ የለም፣ ይጠጣ የለም።
በተመሳሳይ በሄባን አርሲ ወረዳም ትናንት በተፈጠረው አለመረጋጋት የሰው ህይወት መጥፋቱ ተነግሯል። ሰኞ ዕለት መጠነኛ አለመረጋጋት ተፈጥሮበት በነበረው ሽርካ ወረዳ ሶሌድ ይገሉ ቀበሌ ግን በዚህ ባለፉት ጥቂት ቀናት የተረጋጋ ጸጥታ ይዞታ መኖሩን አካባቢ ነዋሪ ለዶይቼ ቬለ ተናግረዋል።
አሁን ሰላም ነችን ደግሞ ሰላም ነው። ምንም ኮሽታ የለም። እንግዲህ ደግሞ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት አንዳንድ ወረዳዎች በታጣቂዎች በተፈጠረው ጥቃት በኦርቶዶክሳውያን ወገኖች ላይ የደረሰውን እልፈተ ህይወትና የቤተክርስቲያን መቃጠልን በማስመልከት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የተመራ ልዑክ ከሰላም ሚኒስቴር ከፍተኛ ስራ ኃላፊዎች ጋር ትናንት ሐሙስ ባካሄዱት ውይይት በአርሲ ዞን አሰኮ፣ ሽርካና ሆንቆሎዋቢ ወረዳዎች የተፈጸሙ ጥቃቶችን አስመልክተው መንግስት የችግሩን ምንጭ አጣርተው ዘላቂ መፍትሄ እንዲፈልግና በየአካባቢዎቹም አስተማማኝ ሰላም እንዲያሰፍን ጥያቄ መቅረቡ ተገልጿል። ባለስልጣናቱም በተፈጠረው ችግር ማዘናቸውን ገልጸው በመንግስት በኩል በአስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው ተልኳል ካሉ በኋላ የአጣሪ ቡድኑን ሪፖርት መሰረት በማድረግ አስፈላጊው እርምጃ ይወሰዳል ማለታቸውን የተነገረው የቤተክርስቲያኗ የበላይ አባቶች በኦሮሚያ ፕሬዚዳንት ጽህፈት ቤት ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎችና ከብልጽግና ፓርቲ ጽህፈት ቤት አመራሮች ጋርም ባደረጉት ዝርዝር ውይይት የተፈናቀሉ ወገኖችን ለመደገፍ የተቃጠለውንም ቤተክርስቲያን መልሶ ለመገንባትና በአካባቢው ዳግመኛ መሰል ችግር እንዳይፈጠር ለማድረግ የሚያስችል ስራ እንደሚያከናውኑም በተደረገው ውይይት ተጠቅሷል ነው የተባለው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ከዓለም ዜና እንደተከታተላችሁት በደቡብ ኢትዮጵያ ህዝቦች ክልል በቡርጅና ጌዲዮ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና መራጭ ከ6 እስከ 10 ወር በሚደርስ እስራት ተቀጥተዋል። በኢትዮጵያ ብሔራዊ ምርጫ ቦርድ የቡርጂ ቅርንጫፍ ጽፈት ቤት ኃላፊ ለዶች ቨለ እንደተናገሩት አስፈጻሚው ቅጣቱ በፍርድ ቤት ሊወሰንበት የቻለው በድምጽ መስጫ ቅጾች ላይ አስቀድሞ በሚደግፈው እጩ ተወዳዳሪ ላይ ምልክት አድርጎ በመገኘቱ ነው። ሸዋን ግዛው ወጋየው ዝርዝር ዘገባ አለው።
በኢትዮጵያ ብሔራዊ ምርጫ ቦርድ የቡርጂ ቅርንጫፍ ጽፈት ቤት እንዳስታወቀው የስር ቅጣቱ የተወሰነበት ያቸው አድማሱ በተባለ የምርጫ አስፈጻሚ ላይ ነው። ተከሳሹ ቅጣቱ ሊወሰንበት የቻለው ባለፈው ሰኞ ግንቦት 24 ምርጫ ሲያስፈጽም በነበረበት የሲምቢቾ የምርጫ ጣቢያ ላይ አድርሷል በተባለው የምርጫ ሕግ ጥሰት ነው። የቦርዱ ቅርንጫፍ ጽፈት ቤት አስተባባሪ አቶ ታደሰ ሳሙኤል
ወደ 5 ሰዓት ተኩል አካባቢ አንድ ምርጫ ጣቢያ ድምፅ የሱፐርቫይዝ በምናደርግበት ሰዓት ድምፅ መስጫ ወረቀት ላይ ቲክ ወይም ምልክት ተደርጎበት አገኘንና አሽገን ለምርጫ ቦርድ ቀጥታ ከላይ ላይ ሪፖርት አደረግን።
አሁን ጥሰቱ ምኑ ላይ ነው? ህጉን ጥሷል የተባለው ምኑ ላይ ነው?
ምልክት ተደርጎበታል በቃ እንዳለ ወረቀቶች ላይ፣ ድምፅ መስጫ ወረቀቶች ላይ አንድ ፓርቲ እጩ ላይ ምልክት ተደርጎበታል።
አሀ፣ ገና መራጮች ጋር ሳይደርስ አስቀድሞ ምልክት ተደርጎበታል ማለት ነው? እስቲ ግልጽ ያርጉልኝ።
አዎ፣ አስቀድሞ ምልክት ተደረገበት ገና ለመራጩ ሳይሰጥ።
ቀድሞ ተሞልቷል ማለት ነው?
ተመርጦ ነበር በቃ።
ያዛችሁ ወይስ ምን አደረጋችሁ? ቀጣይ
አዎ፣ ለምርጫ ቦርድ ሪፖርት አድርገን ምርጫ ቦርድ ሪፖርቱን ከኛ ተቀብሎ ውሳኔ ለእኛ ተሰጥቶ እንዲቆይ ምላሽ ለእኛ ሰጡን። ከዛ በኋላ በነጋታው ቡርጂ ዞን ፖሊስ ጽሕፈት ቤት ጥፋተኛ የተባለውን አቶ ያቸው አድማሱን በቁጥጥር ስር አዋለ። ከዛ በኋላ ያው አቃቤ ሕግ የቡርጂ ዞን አቃቤ ሕግ ክሱን ቀጠለ። ዛሬ ያው ውሳኔ ተሰጠ።
ምን ውሳኔ ተሰጠው? በተከሳሹ ላይ
በአስር ወር እንደታሰር ነው ውሳኔ ተሰጠው።
በሌላ ዜና በዚሁ የደቡብ ኢትዮጵያ ክልል ጌዲዮ ዞን ቡሌ ወረዳም ከምርጫ ሕግ ጥሰት ጋር የተያያዘ የፍርድ ውሳኔ መሰጠቱን የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት አስታውቋል። የፍርድ ውሳኔው የተሰጠው በወረዳው አገምሳ ቀበሌ ገባባ ጋሻ በተባለ ምርጫ ጣቢያ መራጭ በነበረው ወጣት ታደለ ገመዳ ላይ ነው። ግለሰቡ የፍርዱ ቅጣት ሊወሰንበት የቻለው በድምፅ መስጫ አካባቢ በመንቀሳቀስ ሌሎች መራጮች እሱ ለሚፈልገው እጩ ተወዳዳሪ ድምፅ እንዲሰጡ ሲቀሰቅስ በመገኘቱ መሆኑን ጽፈት ቤቱ የኮሚኒኬሽን ባለሙያ አቶ ዳዬ ሚጁ ለዶቸቬል የተናገሩት
ጥፋቱ ገብቶ የራሱን መምረጥ ብቻ መርጦ መውጣት ብቻ ሲገባ ፎቶ ማንሳት ብቻ ሳይሆን ፎቶ አንስቶ እኔም እንደዛ ነው መረጥኩት እናንተም እንድምረጡ ምናምን እያለ ሌሎቹ ላይ ቅስቀሳንተ ማድረጉ ነው ጥፋተኛ የተባለው ልጅ ነው። ፍርድ ቤቱ ስድስት ወር ቀላል እስራት ወሰነ።
የኢትዮጵያ ምርጫ ቦርድ በደቡብ ኢትዮጵያ ሕዝቦች ክልል በቡርጂ ዞን በሲምቢቾ የምርጫ ጣቢያ አስፈጻሚ የምርጫ ሕግ ጥሰት ፈጽመው መገኘቱን በመግለጽ የምርጫ ጣቢያው መዘጋቱን ማስታወቁ ይታወቃል። በደቡብ ኢትዮጵያ ሕዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በፍርድ ቤቶቹ የተሰጠው ውሳኔ አስተማሪ ነው በማለት ገልጿል። የጋራ ምክር ቤቱ ሰብሳቢ አቶ ጎበዝ ያበራ
ዲሞክራሲ ስርዓት ማደግ አለበት፣ ህግጋት መከበር መቻል አለባቸው፣ የምርጫ ስነ ምግባር ደንቦች፣ የምርጫ አዋጆች መከበር መቻል አለባቸው። ማንም የሆኑ ማን ጥሶ የተገኘ ሰው ትክክለኛ ፍርድ ማግኘት አለበት ብሎ ያምናል የደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች ጋራ ምክር ቤት እና በዚህ በምርጫው ዕለት ጥፋተኛ ሆኖ የተገኙ አካላት በቀጣይ ኢትዮጵያ ላይ በሚደረጉ ምርጫዎች አስተማሪ እርምጃ ነው ብለን የምንወስደው ለቀጣይም።
የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሰኞ የተካሄደውን ምርጫ ተከትሎም ቅሬታ አለን የሚሉ ተፎካካሪዎች አቤቱታቸውን እንደሚቀበል የጠቀሱት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ቦርዱ እስካሁን ከቁጫ ሕዝብ ዲሞክራሲያዊ ፓርቲ የደረሰውን አቤቱታ እንደሚያጣራ ተናግረዋል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
ቀጣዩ ዘገባችንም ከምርጫ ጋር የተያያዘ ነው። ከተለያዩ የሀገሪቱ አካባቢዎች ተፈናቅለው በአማራ ክልል በሚገኙ መጠለያ ጣቢያዎችና ከህብረተሰቡ ጋር የሚኖሩ የሀገር ውስጥ ተፈናቃዮች በሰባተኛው ሀገራዊ ምርጫ ድምፃቸውን ሰጥተዋል። መራጮቹ የሚመረጠው መንግስት ከተረጅነት አውጥቶ ወደ ራሳቸው ሰላማዊ የስራና የኑሮ እንቅስቃሴ እንዲመልሳቸው በጽኑ እየጠየቁ ነው። ኢሳያስ ገላው ቀጣዩን ዘገባ አዘጋጅቷል።
ሰባተኛው ሀገር አቀፍ ምርጫ ባሳለፍነው ሰኞ ግንቦት 24 ሲከወን በልዩ ልዩ ምክንያት ከተለያዩ የኢትዮጵያ ክፍሎች ተፈናቅለው በአማራ ክልል በመጠለያና ከማህበረሰቡ ጋር ተቀላቅለው የሚኖሩ የሀገር ውስጥ ተፈናቃዮች ድምፅ ሰጥተዋል። እነርሱ በፈቃዳቸው የሰጡት እያንዳንዱ ድምፅ ወደ ትናንት ሰላማዊ ኑሮ እንደሚመልሳቸውም ያስባሉ። በሐይቅ መካነ ኢየሱስ የስደተኞች መጠለያ ጣቢያ የሚኖሩት አቶ መሐመድ ሀሰን ሰርቶ መብላትና የሰው እጅ ጠባቂ ከመሆን መላቀቅን ተመራጩ መንግስት እንዲያመቻችላቸው ይጠይቃሉ።
ሰርተን እንድንበላ ቦታ ቢሰጠን፣ ከልመና ብንወጣ፣ ከሰው ትከሻ ላይ እንድንወርድ፣ እንኳን ለራሳችን ቀርተን ለመንግስት የምንረዳ ሰው ይሰብ እንደዛ ቢያደርግልን ነው የምንወድ። ሀገራችንማ ከማርና ከወተት በላይ እንወዳት ነበረ እና ስለዚህ ሰርተን ሰው እንድንሆን አሁኑ የመረጥ ነው መንግስታችን ቢያደራጅ።
በግንቦት 24ቱ ምርጫ ድምጽ ከተሰጠባቸው የሀገር ውስጥ መጠለያ ካምፖች መካከል አንዱ የሆነው የሐርቡ የስደተኞች መጠለያ ጣቢያ የተፈናቃዮች አስተባባሪ የሆኑት አቶ መሐመድ አሊ መሻታችንን የሰጠነው ፓርቲ ፈጣሪ የሰጠንን መብት እንዲያስጠብቅልን እንፈልጋለን ይላሉ።
ያው ፈጣሪ የሰጠውን መብቶች አሉ። አሁን እኛ እኔ ማስበው ፈጣሪ የሰጠን መብት ጭምር የተነፈገ ነው ይመስለኝና ያንን እንኳን ማሟላት ይችል ብለን ገምተናል። ምክንያቱም የሰው ልጅ ቦታ ማግኘት አለበት፣ ምግብ ማግኘት አለበት፣ መኖሪያ ማግኘት የሚቻል አለበት። የሰው ልጅ ሁሉ ጊዜ እንደዚህ በጅምላ 4 ዓመት 5 ዓመት ሙሉ ተኝቶ ግን እኛ ምናልባት እንደ ሰው ልጅ መብት እንኳን መኖር ብንችል ብለን የመረ ምናልባት ወደፊት ይመራኛል ብዬ ያሰብኩት እንጂ ለእኔ የሚያደርግልኝ ነገር ብኖር የሰው ልጅ ያገኘውን ኢትዮጵያ ውስጥ ያገኘውን መብት በሙሉ ያስከትሎኛል ብዬ አስቤ ነው።
ሰባተኛው ሀገር አቀፍ ምርጫ በሰኔ 2/2018 ዓ.ም የሚከወንበት የጃራ የሀገር ውስጥ ስደተኞች መጠለያ ጣቢያ የምትኖረው መቅደስ ምትኩም ድምጿን የምትሰጠው ፓርቲ ከተረጅነት እንዲያላቀቃቸው ትሻለች።
እኛ እንደ ተፈናቃይ የምንፈልገው ተፈናቃይ የራሱ የሆነ ነገር አግኝቶ ራሱን ችሎ የሚኖርበት መንገድ እንዲፈጠር፣ ከዚህ ከተረጅነት ወጥቶ የራሱ የሆነ ነገር አግኝቶ ራሱን ችሎ የሚቀመጥበት መንገድ እንዲፈጠር ነው እኛ የምንጠብቀው። በተለይ በተለይኛ ካምፕ እዚህ ጃራ ውስጥ ሴቶችና ህጻናት በጣም እየተጎዱ ስለሆነ ህጻናቶች በምግብ እጥረት ጉዳትም እየሞቱም አሉ።
የዕለት ጉርሳችን እንዳይቋረጥብን እፈልጋለሁ ያለችው ደግሞ አለሚቱ ስሜ ነች።
በአሁኑ እኛ መጀመሪያ ያው እንግዲህ ያለንበት ሰዓትና ወቅት እዚህ በጣም ምንም አይነት የቀን ስራ ስለሌለ ማለት ነው ለዕለቱ እርዳታችን እንዳይቋረጥ እፈልጋለሁ። ሲቀጥል ዘለቄታ መፍትሄ የራሱን ችሎ ማህበረሰብ ራሱን ችሎ ለመንግስት ታክስ የሚከፈል ህብረተሰብ ነበር ማለት ነው። መኪና ያለው፣ ባጃጅ ያለው፣ መሬት ያለው ባለ ብዙ ንብረት ነበር ማለት ነው። ስለዚህ ራሱን ችሎ የሚሰራበት ቦታም አመቻችቶ ኦሮሚያ ምንር ከሆነ ከሀገራችን መሄድ ያለበለዚያ ያማይቻ ከሆነ ሌላ ቦታ ተስተካክሎልን እዛ ተቋቁመን ራሳችን የምንችልበት መንገድ ይህንን ከሚመረጠው መንግስት እንጠብቃለን።
በተመሳሳይም በደብረ ብርሃን መጠለያ ጣቢያም ምርጫ በሰኔ 2 እንደሚከወን እንደተነገራቸው የቻይና ካምፕ ነዋሪው አቶ ደርቤ ይገልጻሉ።
ሰኔ 2ም ይሆናል ግን እኔ የምልህ አሁን እዚህ ላይ ጥያቄ የሚሆንብህ እኮ አንተ አሁን እኛ እዚህ አይደለም የምንመርጠው፣ ተፈናቅለን የመጣንበት ቦታ ኦሮሚያ ላይ ነው አይደል የምንመርጠው። እዛ እኛ ምርጫ ጣቢያ ላይ አሁን እኛ ወረዳ እኛ ምርጫ ጣቢያ ላይ እከሌ የሚባለው ድርጅት አሸንፏል ተብሎ ወረቀቱ ተለጥፏል እዛ። አሁን እኛ ታዲያ አሁን ያ አሸንፏል ተብሎ ተለጠፈበት ቦታ የእኛ አሁን እንትን ማለት ምንድን ነው እንትኑ ነው?
በደቡብ ወሎ፣ ሰሜን ወሎ፣ ሰሜን ሸዋ ከኢትዮጵያ የተለያዩ አካባቢዎች እየተፈናቀሉ 90,000 ገደማ የሀገር ውስጥ ተፈናቃዮች በመጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ለዶቼ ቬለ ዘገባ ኢሳያስ ገላው።
ግንቦት 24 ቀን 2018 ዓ.ም በኢትዮጵያ የተካሄደው ጠቅላላ ምርጫ ሰላማዊና በአንጻሩ ፍትሃዊ በሆነ መልኩ መከናወኑን በሶማሌ ክልል በምርጫው የተሳተፉ የፖለቲካ ፓርቲዎች ገለጹ። የምርጫውን ሂደት አስመልክቶ አስተያየታቸውን ለዶቼ ቬለ ከሰጡ የፖለቲካ ፓርቲዎች መካከል የኦጋዴን ብሔራዊ ነጻነት ግንባር በምህጻሩ ኦብነግ እና የሶማሌ ፌዴራሊስት ፓርቲ ተወካዮች ምርጫው ሰላማዊ እንደነበረ ጠቅሰው በየምርጫ ጣቢያዎች በወጡ ጊዜያዊ ውጤቶች መሰረትም ጥሩ ውጤት ማግኘታቸውን ተናግረዋል። ይፋዊ ባልሆኑ የምርጫ ጣቢያ ጊዜያዊ ውጤቶች መሰረት በክልሉ በምርጫ የተሳተፉ ተፎካካሪ ፓርቲዎች የምክር ቤት ድምፅ ማግኘታቸው በቀጣይ የክልሉን ማህበረሰብ ችግር በመቅረፍ ረገድ የተሻለ ስራ እንዲሰራ ያግዛል የሚል እምነት እንዳላቸውም ጠቁመዋል። መሳይ ተክሉ ከድሬዳዋ ተከታዩን ዘገባ ልኮልናል።
የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ስራ አስፈጻሚ አቶ አብዱላሂ አዶ በምርጫው ጊዜያዊ ውጤት ድምፅ ማግኘታቸውንና ምርጫው ሰላማዊና ነጻ እንደነበር ለዶቼ ቬለ ገልጠዋል።
በሶማሌ ክልል ሁሉም ቦታ የምርጫ ቦታ ሁሉም ወረዶች ዊያር ኮንቴስት እና እስካሁን ጥሩ ነው። ከዛ ከምርጫ ቦርድ ዋናው አዲስ አበባ ኦፊሻል እንጠብቃለን። ግን ከአሁን እስከ እዚህ ያለው ጊዜ ውደት እስከ 23 አገኛል። ከዚሮ 23 አንተም ራሱ ማሳብ ትችላለህ። ላስት ኤሌክሽን አንድ ወንበር ራሱ አላገኘም። 100% ቢቢ አገኘ። ግን አሁን እኛ ብቻ ሳይሆን ሌላ ፓርቲ ራሱ ከፌፕ ምናምን ብዙ ጊዜ ብዙ ወንበሮች አገኘው። ሌላ ፓርቲ ሶማሌ ፌደራሊስት ፓርቲ የሆነ አገኘው እና ጥሩ ይመስላል እና ምንም ችግር in terms of security በጣም ፒስፉል ነበር እና በጣም you know control from prosperity party we magist ምናምን control ምናምን እኛ አልነበረም freedom ነበር።
በተመሳሳይ በክልሉ ምርጫ የተሳተፈው የሶማሌ ፌደራሊስት ፓርቲ ሶፌፓ ሊቀመንበር አቶ ዩሱፍ ሁሴን የምርጫውን ሰላማዊነት ተናግረዋል።
93 ወረዳና 11 ዞንና 6 ከተማ አስተዳደር ነው የተወለደው። እስካሁን ድረስ የከፋ ነገር የለም። ወደ ሌላ ጠብ የሚያስገባ ምርጫ አልተካሄደም። ያው ሰላም ነው ሙሉ ለሙሉ ለማለት ይቻላል። ይህን ያህል አሁን አዝጊ የምንለው ወይ ወደ ሌላ ጠብ ያስገባል ይህ ባል የለም። ያው ቅሬታዎች አሉ። ከዛ ውጪ በሰላም ተጀምሮ በሰላም ይጠናቀቃል።
ፓርቲያቸው አሉኝ የሚላቸው ቅሬታዎች ይፈታሉ የሚል እምነት እንዳላቸው የጠቀሱት አቶ ዩሱፍ በምርጫው ጊዜያዊ ውጤት ተፎካካሪ ፓርቲዎች ድምጽ ማግኘታቸውን ተናግረዋል።
ራቢል ኢሜል አለን፣ ትንሽ ቅሬታ አለን። ሌላች ሁለት ወረዳዎች አሉ። ከዛ እሱም በሰላም እንዲፈታ እንዳልጋለን። ብልጽግናዎች ናቸው ራቢል ላይ ያሸነፉት። እኛ ወደ ሶስት እጩዎች ነበሩና አንድ ዘፈዛ ለተወካዮች ምክር ቤት እና ሁለት ለክልል ምክር ቤት ተስፋ ያደረግነው አንድ ሰው ከዛ እንድናገኘ ነበር። እሱም አላገኘንም። ትንሽ ያው ባለው ጫና ምክንያት እሱም ይስተካከል ብዬ ገምታለሁ። ከዛ ውጭ በጣም ሰላማዊና ያው ፍትሃዊ ለማለት ይቻላል። ሙሉ ለሙሉ ባይባልም ያው 100% ፍትሃዊ ለማለት አንችል ነገር ያው 85% እሱ ድረስ ፍትሃዊ ነበረ። በአካባቢ አይተናል። ያው አምስቱ ፓርቲዎች የራሳቸው ነው የወጡት እና ሶማሌ ፌደራሊስት ፓርቲ የቦስኒያ ይዘን ወተን እስካሁን ድረስ ይፋ በጊዜያዊነት ያወቅ ነው። ኦብነግም እንደዛው፣ ፌብም እንደዛ ነው፣ ዩዲኤፍም እንደዛ ነው። እሱም የራሱን ይዞ የወጣው እስካሁን ድረስ በመሰማ ሌላ ምዕራብ ሶማሌም እንደዛ ነው ይዞ የወጣው እና አንድ ፓርቲ ያው በባዶ የወጣ የለም። ቢያንስ የተወሰነ ወረዳዎች አግኝተናል በዚህ በጊዜያዊ የምርጫ ውጤት ምክንያት።
ቀደም ሲል ሙሉ በሙሉ በገዢው ፓርቲ እያዝ በነበረው የሶማሌ ክልል ምክር ቤት ተፎካካሪዎች ውክልና ማግኘታቸው ለህብረተሰቡ ችግሮች መፈታት አስተዋጽኦ ያበረክታል የሚል እምነት እንዳላቸው የኦብነግ ስራ አስፈጻሚው አቶ አብዱላሂ አዶ እና የሶማሌ ፌዴራሊስት ፓርቲው አቶ ዩሱፍ ለዶቼ ቬለ ተናግረዋል።
ላኮ ዲፍረንት አይዲያ ነው ማጆሪቲ ያለው እውነት ነው። ግን ዊ ዊል ሃቭ አወር ኦፒኒየን ኢን ዘ ፓርላመንት ሴ ዊ ዊል ሃቭ ሰም ሴ like ይሄ ወረዳ ላይ ውሃ የለም ምናምን መንግስት ምናምን ካለ ይሄ ወረዳ ውሃ አለ ምናምን እኛ we will say ይሄ ወረዳ ላይ ምንም ውሃ የለም we have seen it እኛ check አድርገን ምንም ውሃ የለም ምናምን ቆንጆ ነው እኮ ባለፈው we don't have any opportunity to say the problem of the community
በጣም ትልቅ ውጤት ያመጣል ብዬ ገምታለሁ። መሰለኝ ስለጥሩሽ ነው አትሊስት ብልጽግና ያው መኮንን አይችልም ወይ በማህበራዊ ጉዳይ እኛ ብዙ ጊዜ አሁን ማህበራዊ ጉዳይ ላይ ነው የምናተኮረኛ። አሁን ጊዜ መሰ ፖለቲካ ይሰብ ሁሌ መስፈክርናት ላይ ነው የምናውራው። ማህበራዊ ጉዳይ ላይ ሌሎቹ ማንሳት አይችሉም። ሌላ ፓርቲ ገዢ ፓርቲ ማንሳት አይችሉም። ነገር ግን ስብጥር በመሆኑ እያንዳንዱ ፓርቲ በተለይ እኛ የሶማሌ ፓርቲ ፌብ ኦብነግ እነዚህ እናነሳለን። በቃ ማህበራዊ ጉዳይ ላይ ያልተሰፋም የተሰፋ ብለን ስብጥሩ ይሄ ነው። ለዚህ ነው ቆንጆ ነው እና ቀጣይ ጥሩ አቅጣጫ ይዞ ይሄዳል ብለን ነው የምንገመተው የክልሉ ምክር ቤት።
ዶቼ ቬለ ዲደብሊው ዘገባ። መሳይ ተክሉ ድሬዳዋ።
በምርጫ ላይ ካተኮሩ ዘገባዎቻችን ወደ ሌላ ዘገባ ስናልፍ በምዕራብ ሸዋ ዞን ወልመራ ወረዳ ሆለታ ከተማ በችሎት ላይ የተገደሉት ዳኛ ስርዓተ ቀብር ዛሬ ተፈጽሟል። ትናንት ሐሙስ ግንቦት 27 ቀን 2018 ዓ.ም በሆለታ ከተማ በባልና ሚስት መካከል ለአንድ ዓመት ገደማ ሲካሄድ የነበረውን የፍርድ ሂደት በማስቻል ላይ የነበሩት ዳኛ እንዲሁም ከሳሽ በዚያው በችሎት ላይ ሳሉ ነበረ በተከሳሽ በጥይት ተደብድበው የተገደሉት። በዚህ ወቅት በችሎቱ ላይ የነበሩት የከሳሽ ጠበቃ የሆነውን ለዶቼ ቬለ ሲናገሩ ተከሳሽ የፍርዱን አፈጻጸም ትዕዛዝ ካዳመጡ በኋላ ባለቤታቸውንና የዕለቱን ተረኛ ዳኛ በጥይት ተኩሰው መግደላቸውን ገልጸዋል። ስዩም ጌቱ ተጨማሪ ዘገባ አዘጋጅቷል።
ጠበቃ ተስፋዬ መገርሳ እንደ ወትሮ ስራቸው ላይ በጠዋት ተሰይመዋል። ትናንት ሐሙስ ግንቦት 27 ቀን 2018 ዓ.ም ግን ያጋጠማቸው እጅግ አስደንጋጭ እና በህይወታቸው ተመልክተውት የማያውቁት ደግሞ መቼም ሊረሱት የማይችሉት ነገር ነው። እንደ ወትሮ በጥብቅና ስራቸው ችሎት ፊት ቆመው በሚከራከሩበት ወቅት በፍርድ ሂደቱ ፊት በተቃራኒያቸው ከቆመው ተከሳሽ የተኩስ እሩምታ በደንበኛቸውና በፍርድ ወንበር ላይ በተቀመጡት ዳኛ ላይ ሲዘንብ በአይናቸው ተመልክተውታል። ቀኔ ስላልነበር እንጂ እኔም የጥቃቱ ዓላማ ነበርኩ የሚል አስተያየትም እንዲሰጡ አስገድደዋቸዋል። የባልና ሚስት ንብረት ክፍፍል ላይ ከሁለት ሳምንታት በፊት ውሳኔ ያገኘው መዝገብ ላይ በተሰየመው ችሎት ሲጀመር ነገሮች በተለመደው ሰላማዊ መንገድ ሲካሄዱ ነበር ሲሉ አስተያየታቸውን ለዶይቼ ቬለ የሰጡ በቦታው ላይ የነበሩ የክስተቱ የዓይን እማኝ ጠበቃ የውሳኔ አፈጻጸም ላይ የዕለቱ ተረኛ ዳኛ የሰጡትን ትዕዛዝ ካደመጡ በኋላ ተከሳሽ ሽጉጣቸውን መዘዋል ብለዋል።
ያው ሁለት ሳምንት በፊት ተወስኖ ነበረ ያው ያላቸውን ንብረት እንዲካፈሉ። ለአንድ ዓመት የቆየ ክርክር ነበረ። በመጨረሻም ከሁለት ሳምንት በፊት ንብረታቸውን እንዲካፈሉ ተወስኖ ነበረ። በውሳኔው መሰረት ትናንትና ዕለት ያው ድርሻዋን እንዲሰጣት ጠይቀን ነበረ። እሱም የቀረበው ድርሻዋን እንዲሰጣት ነበረ እና ይሄ አሁን ገዳ የተባለው ወይ ተከሳሽ አቶ አቅናው በቀለ ይባላሉ ተጠይቆ ነበር ችሎት ላይ እንዲያካፍላት። በውሳኔው መሰረት ከሳሿ ደግሞ ወይዘሮ አልማዝ መኮንን ደግሞ ባለቤቱ ነች። ፍርድ ቤት ሂደት ነው ጋብቻቸውም የፈረሰው። ንብረት ነበራቸው፣ ብዙ ንብረት ነበራቸው። ባንክም የታገደ ገንዘብ ነበረ። እንደዚሁም ደግሞ የተለያየ ቦታ መሬት ነበራቸው፣ ቤት ነበራቸው፣ መኖሪያ ቤቶች አሏቸው በብዛት። የተከበረው ችሎትም ንብረታቸውን እንዲካፈሉ፣ ባንክ ያለውንም ገንዘብ እኩል እንዲካፈሉ ውሳኔ በውሳኔው መሰረት ለባንክና ለመሬት አስተዳደር እንዲፈጽሙ ትዕዛዝ አስተላልፎ ቀጠሮ ላይ ነበሩ። እንግዲህ ይሄ ጉዳይ ሲከሰት እንግዲህ እኛም እኔም ሟች ጠበቃ ሆኜ ቀጠሮ እየተጠባበኩኝ ያለ ነው ትኩስ የሰማሁት ችሎት ላይ። ከዛ ያው ሟች ስለተተኮሰባት እሷም ወደቀች፣ እኔም በድንጋጤ አጠገቧ ወደቅኩኝ። በዚህ መሀል ጉዳዩን ስታስችል የነበረችው ተረኛዋ ዳኛ ያው በድንጋጤ ጩኸት ስታሰማ እያቀባበለ ነበር እንግዲህ ሁለተኛውንም ትኩስ ለማድረግ። ከዛ እሷ ስትጮው ወደ እሷ ዞረ፣ ወደ እሷ ሲዞር እኔም በድንጋጤ ከችሎቱ በሩጫ ወጣሁኝ። እንግዲህ በድንጋጤ እና በሩጫ ነው እኔ ከዛ የወጣሁት። ከዛ በኋላ እኔ ወደ ውጭ ስወጣ ነው ሁለተኛውን ትኩስ የሰማሁት፣ እሷም በዛው ችሎት ላይ የተገደለችው። እንግዲህ ትናንትና ንብረቱን የሚያካፍሉበት ቀን ነበረ። ይሄ አስደንጋጭ ሁኔታ ተከሰተ።
በሀብት ክፍፍል ሙግት ላይ የነበሩት የቀድሞ ባልና ሚስት ጋብቻቸውን በፍርድ ቤት አፍርሰው አሁን ላይ በተለያዩ ቤቶች እየኖሩ የነበሩ መሆኑንም አክለው የገለጹት የከሳሽ ጠበቃው በርካታ ቤተሰብ አብሮ ያፈሩ ትልልቅ ሰዎች እንደነበሩም ገልጸዋል።
ትልልቅ ሰዎች ናቸው። ከደንበኛ እንደሰማሁት የመጨረሻ ልጃቸው ወደ 17 ዓመት የሚጠጋ ልጅ አላቸው። ከስምንት እና ከዛ በላይ የሚሆኑ ልጆች አብሮ አፍርቷል።
በትናንቱ የፍርድ ሂደት ችሎቱን የሰየሙ ሟች ዳኛ ብቻ እንደነበሩና በዚያን ችሎት ላይም ከሁለት ባለጉዳዮች እንዲሁም ዳኛና ጠበቃ ውጪ ማንም በችሎቱ አዳራሽ ውስጥ እንዳልነበር ነው ጠበቃው የገለጹት።
ሌላ ሰው አልነበረም። ከተከሳሹ ጋር አራት ነን። እኔ ያው እግዚአብሔር አትርፎኝ ወጥቻለሁ፣ ግን ራሱ ላይ ጉዳት እንዳደረሰ ሰምቻለሁ። አሁን በቁጥጥር ስር ሆኖ ሕክምናውን እየተከታተለ
ግን ተከሳሾች ወደ ችሎት ሲገቡ አይፈተሽም እንዴ?
ይሄ በህጉ መሰረት መፈተሽ ነበረበት። ነገር ግን በአጠቃላይ ያለው የትም ፍርድ ቤት ዞረን ስንሰጣ መዘናጋት ይታያል። እንግዲህ ሁሉም ነገር ካለቀ በኋላ ነው ፖሊስ የደረሰው።
እርስዎም የዚህ ጥቃት ዕላማ ነበሩ
ብዬ አስባለሁ። ጉዳያቸውን ስከራከርላቸው የነበርኩት እኔ ነኝ እና ባለቤታቸው ላይ ያሰቡትን እኔ ላይ ከዳኛዋም በላይ እኔ ላይ ነበር ብዬ ነው አስበው። እኔ እኛው ያለውን ነገር አይተው ነው እኔ ነበር ቆሜ ስከራከርላት የነበረው። እኔም ኢላማ ነበርኩኝ፣ ፈጣሪ አወጣኝ እንጂ ነበርኩኝ ብዬ ነው አስበው።
ስለ ጉዳዩ ተጨማሪ መረጃ ለመጠየቅ ለወልመራ ወረዳ ፍርድ ቤት ኃላፊ አቶ ስርኔሳ ኩመላ ደውለን በቀብር ላይ መሆናቸውን ተናግረው ማብራሪያ ግን አልሰጡንም። በጉዳዩ ላይ በይፋዊ ማህበራዊ ገጹ ላይ መግለጫ ያወጣው የኦሮሚያ ጠቅላይ ፍርድ ቤት ግን ተከሳሽ ባደረሱት ጥቃት በወልመራ ወረዳ ፍርድ ቤት የባልና ሚስት ችሎት በመዳኘት ላይ የነበሩ ዳኛ ወርቄ ፈካንሳ መገደላቸውን ገልጸዋል። ጥቃት አድራሹ ተከሳሽ ባለቤቱ የነበሩትን ወይዘሮ አልማዝ መኮንንን በሽጉጥ ተኩሶ እንደገደላቸው እንዲሁም በራሱም ላይ ጉዳት አድርሶ አሁን በሕክምና ላይ መሆኑን ገልጿል። በአሁኑ ወቅት በተጨማሪም በወንጀል የተጠረጠሩ ግለሰቦች በቁጥጥር ስር ውለዋል ያለው ጠቅላይ ፍርድ ቤቱ የተከሰተውን ድርጊት በምንም መንገድ ተቀባይነት የሌለው ሲል አውግዘውታል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
አድማጮች፣ አሁን የመጨረሻው ዘገባችን ላይ ደርሰናል። ቅድሚያ ለሰብአዊ መብቶች የተባለው አገር በቀል ድርጅት ያቀረበውን ጥሪ ይመለከታል። ቅድሚያ ለሰብአዊ መብት የተባለ አገር በቀል የሰብአዊ መብት ተከራካሪ ድርጅት ዓለም አቀፉ ማህበረሰብ በትግራይ እየተካሄደ ነው ባለው አስገዳጅ ወታደራዊ ምልመላን እንዲያወግዝና እንዲያስቆም ጥሪ አድርጓል። የፌደራል መንግስትም ተፈናቃዮችን ወደ ቀያቸው የመመለስና ነዳጅንና በጀትን ጨምሮ ተገቢ አገልግሎቶች እንዲያቀርብም ጥሪ አድርጓል። የህወሓት ቃል አቀባይ ግን የድርጅቱን የምርመራ ዘገባ ውሸት ሲሉ አጣጥለውታል። ዘገባውን ባልደረባችን ዮሐንስ ገብረ እግዚአብሔር ነው ያጠናቀረው።
ቅድሚያ ለሰብአዊ መብት ባወጣው የምርመራ ዘገባና ለዶቼ ቬለ በሰጠው ተጨማሪ ማብራሪያ በትግራይ እየተካሄደ ነው ያለውን አስገዳጅ ወታደራዊ ምልመላ የኢትዮጵያ ፌዴራላዊ ህገ መንግስትን፣ የአፍሪካ መብቶች ቻርተርና የዓለም አቀፍ ስምምነቶችን የሚጥስ ነው ብሎታል። አቶ መብርሂ ብርሃነ የቅድሚያ ለሰብአዊ መብቶች ድርጅት ምክትል ዳይሬክተር።
የአይን እማኞች፣ ወጣቶች፣ መልማዮች እና ቤተሰቦች ቃለ መጠይቅ በማድረግ ነው ስራውን የሰራ ነው። እንደዚሁም ደግሞ በአካልም ጭምር በቦታው ተገኝተን ምስክሮችም አግኝተን ነው ስራውን የሰራ ነው። ከዚህ አንጻር ብዛቶቹ በተመለከተ በሪፖርታችን ላይ እንደገለጽ ነው እንደየ አካባቢው ይለያያል ማለት ነው። አንዳንድ ቦታዎች ላይ ለምሳሌ ወደ 50 ምናምን የሚሆኑ ሰዎች በአንድ ላይ የታፈሱበት አለ። ሌላ ቦታ ደግሞ ወደ 200 አካባቢ የሚሆኑ፣ አንዳንድ ቦታ ላይ ደግሞ ከ10 እስከ 20 ባለው ቁጥር የሚሆን ሰው እንደሆነ ነው ማወቅ የቻልነው።
ምክትል ዳይሬክተሩ ከ18 ዓመት በታች የሆኑ ህጻናትም የምልመላው ሰለቦች መሆናቸውን በምርመራ ማረጋገጣቸውን አክለዋል።
ከ18 ዓመት በታች የሆኑ ለምሳሌ አንድ ቦታ ላይ የ16 ዓመት ወጣት፣ እንደዚሁም አንድ ቦታ ላይ የ15 ዓመት፣ እንደዚሁም ደግሞ ከአመለጡት ውስጥ እድሜያቸው 17 የሆናቸው ታዳጊዎችም እንዳሉበት ለማረጋገጥ ችለናል። እና ስለዚህ ይሄ ከ18 ዓመት በታች በተለይ እያካተተ እንዳለ ለማረጋገጥ ችለናል ማለት ነው።
ቅድሚያ ለሰብአዊ መብቶች በጽሁፍ ባሰራጨው የምርመራ ዘገባ በትግራይ እየተካሄደ ነው ያለውን አስገዳጅ ወታደራዊ ምልመላ እንዲቆም፣ ለዚሁ ተግባር በየትምህርት ቤቱና ወታደራዊ ካምፖች የተሰበሰቡ ወጣቶች በአስቸኳይ እንዲለቀቁ ጠይቋል። ድርጅቱ የፌዴራል መንግስት ማድረግ አለበት ያለውንም አቶ መብርሂ እንዲህ ያስረዳሉ።
በእኛ በኩል ባይዘይ በሪፖርታችን እነዚህ ገፊ የሆኑ ምክንያቶችም ለማካተት ጥረት አድርገናል። ማለትም የፌዴራል መንግስት በራሱ ሊወጣቸው የሚገቡ ኃላፊነት ባለመወጣቱም ጭምር ወደ ጦርነት ሊገባ እንደሚችል በሪፖርታችን አመላክተናል። ለምሳሌ ሙሉ በሙሉ ክልሉ የሚገባው ነው። ለምሳሌ የበጀት ድጎማ ሊሆን ይችላል፣ የነዳጅ አቅርቦት ሊሆን ይችላል፣ የጥሬ ገንዘብ እጥረት አለ፣ የመድኃኒት እጥረት አለ፣ መምህራን ደሞዝ እየተከፈላቸው አይደለም፣ ትምህርት ቤቶች በአጠቃላይ በብዛት ማለት እንችላለን የተዘጉበት ሁኔታ አለ እና የሀገር ውስጥ ተፈናቃዮች ወደ 1 ሚሊዮን የሚሆኑ በመጠለያ ካምፖች ለበጣም ለተራዘመ ጊዜ ማለትም ከስድስት ዓመት በላይ እየኖሩ ነው። ስለዚህ ሁሉ በአጠቃላይ ሲታይ የፌዴራል መንግስት በራሱ ክልሉን የተቆጣጠረው አካል የራሱ ስምምነቱን ላለመፈጸም የራሱ የሆኑ ክፍተቶች እንዳሉት ቢወሰድም የፌዴራል መንግስትም የራሱ የሆነ ድርሻ አለው።
በዚህ ጉዳይ ላይ የህወሓት ቃል አቀባይ አቶ ሚካኤል አስገዶምን አነጋግረናል። አቶ ሚካኤል የትግራይ ወጣት ለመብቱ ሲል በፍላጎቱ የመታገል ልምድ ማዳበሩን ገልጸው ድርጅቱ ያወጣው መግለጫ በማስረጃ ያልተደገፈና የገለልተኝነት መርህን ያልተከተለ ነው ሲሉ አጣጥለውታል።
አንድ አካባቢ ቁጭ ብሎ ቦታም ሳያስስ መረጃም ሳይኖረው ሆን ብሎ ለማጠልሸትና ትግራይ ላይ የሌለ ነገር እንዳለ አድርጎ እየዘገበ ነው የሚገኘው። ድርጊቱና ሀሳቡ ግን ሙሉ በሙሉ ውሸት መሆኑን እንዲታወቅ እንፈልጋለን። ባለፈው መልስ ሰጥተንበታል። ይህን ድርጅት ግን ሪሊ ፖለቲካሊ አፍሌትድ የሆነ የተዛባ አስተሳሰብ ያለው የብልጽግና ፖለቲካ አራማጅ የሆነ ድርጅት በመሆኑ በትግራይ ህዝብ ላይ ችግር እንዲፈጠር፣ የትግራይ ህዝብ እንዳይመክት፣ እንዳይደራጅ፣ መውቱን እንዳያረጋግጥ በማሸማቀቅ ከስራ እጁና እግሩን አጣምሮ ዝም እንዲል ለማሸማቀቅ ሆን ተብሎ እየተሰራ ያለ ሴራ ነው የሚሆነው።
የድርጅቱ መግለጫ እርስዎ እንዳሉት እንደ ሐሰት ቢቆጠር እንኳን በርካታ የትግራይ ወጣቶች በየግል የማህበራዊ መገናኛ መረቦቻቸው አስገድዶ ለውትድርና የመወሰዱ ሁኔታ እየተቃወሙ ነው። ይህስ እንዴት ያዩታል አልናቸውም።
በጣም በርከት ያሉ ከትግራይ የትግራይን ህዝብ ክደው ወደ አዲስ አበባ የመሸጉ የብልጽግና አመራሮች ይህን ብልጽግና ተልእኮ ይዘው የሚሰሩ በጣም ብዙ ብር እየበተኑ ትግራይ ውስጥ የውሸት ትርክ እንዲሰራጭ በቲክቶክም በማህበራዊ ሚዲያም በብዙ ነገሮች እኮ እየታገሉ ያለበት ሁኔታ ነው ያለው። አሁን ጥይት መተኮስ ነው እንጂ የቀራቸው ትግራይን ለማዳከም፣ የትግራይ ህዝብ እንዳይጠናከር ለማድረግ፣ የትግራይ ሰራዊትን ለመበተን እንዳይመክት እንዳይከላከል ችግሮቹ እንዳይፈታ ለማድረግ በተቀናጀና በተደራጀ መልኩ እኮ ነው እየታገሉ ያሉት።
እሳቸው ይሄን ይበሉ እንጂ ከአሁን በኋላ ሊከሄድ የሚችለውን ጦርነት የሚደግፉ እንዳሉ ሁሉ በርካታ የትግራይ ወጣቶች ከአሁን በኋላ የሚከሄድ ጦርነትን እንደማይወክላቸውና መሳተፍም እንደማይፈልጉ በማህበራዊ መገናኛ ዘዴዎች ሲገልጹ ተመልክተናል። ከነዚህ መካከል ተከታዩን ይገኝበታል።
አነ ሞይተም አዴለ ዕላሲና አብ ሐዘና ሀምት ነብርና ፈለጥኩ።
እኔ ሞቼ እናቴን የሚያነሳታ አታ ሐዘን ውስጥ እንደምትኖር እያወቅኩኝ እግሬን ተቆርጬ የሚያነሳኝ አጥቼ ጎዳና ላይ ወጥቼ እንደምለምን እያወቅኩኝ ራስ ቅሌ ውስጥ የአረር ቅሪት ተሸክሜ መታከሚያ አጥቼ እየተሰቃየሁ እንደምኖር እያወቅኩኝ አገሬ ከታገለላት ያውደለደለን እንደምታኖር እያወቅኩኝ መሞቴ እኮ አይቀርም፣ ግን እናቴን አሳዘኜ ጎረቤትን ለማስደሰት አልሞትም።
ልጎሮት ልኩሐጉሲ አይሞት እዩ።
ቅድሚያ ለሰብአዊ መብት በመግለጫው ወጣቶች እግር ኳስ ከሚያዩባቸው መዝናኛ ቦታዎች፣ የጸበል ቦታዎች፣ የቢንጎ መጫወቻዎችና በባህላዊ መንገድ ወርቅ ከሚለቀሙበት አካባቢ እንደሚለቀሙ አክለዋል።
ዮሐንስ ገብረ እግዚአብሔር እንግዲህ ዮሐንስ ባጠናቀረው በዚህ ዘገባ የምሽቱ የዜና መጽሔት ዝግጅታችን አብቅቷል።